ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ደመና ሳይኖር ማዝነብን የሚያውቅበት የእስራኤል ቅዱስ እግዚአብሔር ሰላሙንና ቸርነቱን በእኛ ላይ አፍስሶ ከቀን ወደ ቀን ያሽጋገረን በቃሉ ማድ ዙሪያ ሁላችንንም ሰብስቦ ሲመግበን ለአመታት ቆይቷል። ዛሬም እንደዚሁ የመገቡን እጆቹ አልታጠፉም አልተሰበሰቡም። እግዚአብሔር ለኔና ለናንተ ወገኖቼ የበረከት እጆቹን ዛሬም ዘርግቷል። ተመለሱ፣ ኑ ብሉ ጠጡ ይለናል ያለ ዋጋ። አው ወገኖቼ እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ በኩል ያደረገልንን ታላቅ ቸርነትና በጎነት በዚህች ደቂቃ ይቅርና ለአመታትም ብናወሳ ተናግረን ተርከንም አንጨርሰው። እግዚአብሔር ስላደረገልን በጎ ውለታ ሁሉ ስሙ ለዘላለም የተመሰገነ ይሁን። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። እግዚአብሔር አምላካችን ዛሬም ደግሞ ከበረከቱ ማድ እንድንቋደስ እነሆ ፈቃዱ ሆኖ በዚህ ባየር ሞገድ አማካኝነት ሁላችንንም አንድ ላይ ሰብስቦናል። በእያለንበት ቤት በእያለንበት ስፍራ የተለያየ ይሁን እንጂ እግዚአብሔር አምላካችን አመጣጣችንንና እነሆ መራባችንን መጠማታችንን ፍላጎታችንን ተመልክቶ ደግሞ ለኔና ለናንተ የሚያስፈልገውን ስንቅ ዛሬ ሊሰንቅልን በስፍራው በዙፋኑ ለዘላለም አለ። ስሙ ለዘላለም የተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ አብረን የምንመለከተው የኦሪት ዘጸአት ምዕራፍ 27ን ይሆናል። እግዚአብሔር አምላካችን ሸለቆን መሙላት ያቅበታል። አትተካግዙ፣ እግዚአብሔርን ተመልከቱ፣ የእግዚአብሔር እጅ ምንጊዜም ሙሉ ናትና። ሃሌሉያ። ባዶ ነገራችንን መሙላትን ያውቅበታል። ብቻ ወገኖቼ ግራም ነፈሰ ቀኝ እኔና እናንተ በእግዚአብሔር ሙሉ እምነት ይኑረን፣ በእግዚአብሔር ላይ የተደገፈ እምነት ይኑረን። ጠላት ሊያነቃንቀን ሊጥለን ተስፋችንንም ሊያጨልም ይቋምጥ ይፈልግ ይሆናል። ስፍራችንን ሊያስለቅቀን ወንበራችንን ይነቀንቅ ይሆናል። ታምነን በኢየሱስ ክርስቶስ በንጉሣችን ፊት እንቀመጥ። አንድ ቀን እግዚአብሔር አምላካችን በጠላታችን ላይ ዓይኑ ከተነሳና ካየ፣ እግዚአብሔር አምላካችን ከጸባወቱ ከተነቃነቀ ድራሹ ይጠፋል። ሃሌሉያ! የምስጋና አንደበታችንን ሊዘጋ ጠላት ምንጊዜም ጦሩን ያስከትትብን ይሆናል። እግዚአብሔር አምላክ ከቀደመ ግን የሚከለክለን ምንም ነገር የለም። ተስፋ ባንቆርጥ ባናጉረመርም ልዑል እግዚአብሔርን ልጁን ኢየሱስ ክርስቶስን ፊት ለፊታችን እያየን ፊት ለፊታችን እያየን በድል እንድንራመድ እግዚአብሔር ደግሞ ይረዳናል። ተስፋ አንቁረጥ። ደግሜ ላለው ወገኖቼ ተስፋ አንቁረጥ። እስቲ እንጸልይ። ጌታ ሆይ ዛሬም ደግሞ በአንተ ላይ የምትታመንን ሕይወት ይዘን በፊትህ ቀርበናል። ነፍሳችን የተደላደለችው እግዚአብሔር አባቴና አምላኬ ሆይ ያረፈችው በአንተ ላይ ነው። ወደ ዘመድ አናይም፣ ወደ ቀኝና ወደ ግራ ብናይ ዛሬ ተስፋ የሚያስቆርጥ ብዙ እጅግ ብዙ ነገሮች አሉ። አምላኬና ጌታዬ ሆይ ያዝን ስንል ከእጃችን እየበረረ፣ ጨበጥን ስንል ከእጃችን እያመለጠ የሚከዱን እጅግ ብዙ ነገሮች አሉ። ዛሬ ተስፋ የምናደርግበት ምንም ነገር የለም። አቤቱ አምላኬ ሆይ ያንተን ድምፅ መስማት ይሻለናል። በአንተ ጉያ ስር መሸሸግ ያምረናል ይሻለናል። አቤቱ አምላኬ ሆይ ብዙ እጅግ ብዙ ድምፆች በዓለም ውስጥ አሉ፣ ግን አንዳቸውም ለሰው ልጅ መፍትሄ የሚሆኑ ምንም ነገር የላቸውም። አቤቱ ጌታ ሆይ ለሰው ልጅ ግን መፍትሄ ሰላምና ጸጥታን በሰው ልብ ውስጥ የምትሰጥ እግዚአብሔር ሆይ እንዳንተ ያለ ማንም የለም። የዘላለሙን ሰላምህን ሽተናል ባሪያዎች። ዛሬም ሰላምህ ያስፈልገናል። ዛሬም በረከትህ ያስፈልገናል። እግዚአብሔር ሆይ ምናልባት ወደ አንተ ከመጣን በቤትህም ደግሞ እግሮቻችን መቆም ከጀመሩ ዓመታትን ቆጥረን ልንሆን እንችላለን። በአገልግሎት ዘርፍ ተሰማርተን ዛሬ በቤታችን ውከት በስቶ ሊሆን ይችላል። ዛሬ ብዙ ነገሮች እግዚአብሔር ሆይ ከእጃችን አምልጠው ምን ይሻለኛል በሚል በደረቀ ተስፋ እንጓዝ ይሆናል። አንተ ግን የዘላለም የሕይወት ምንጭ ነህ ጌታ ኢየሱስ ክርስቶስ። ስለዚህም ከአንተ ምንጭ ጠጥተን ደግሞ እንድንረካ እንድናርፍ ዛሬውኑ እግዚአብሔር ሆይ ወደ እኛ እንድትቀርብ፣ ዛሬውኑ ኑሯችንን እንድትመለከት፣ ዛሬውኑ ሕይወታችንን እንድትመለከት እግዚአብሔር ሆይ ራሳችንን ሁለንተናችንን አሳልፈን ለአንተ እንሰጣለን። እግዚአብሔር አባቴ ሆይ እንደ ጀመርነው እንደ ዘመርነው ለአንተ ሃሌሉያ እንዳል ለአንተ እልል እንዳል እንዲሁ ደግሞ ለዘላለሙ እግዚአብሔር አምላካችን ሆይ በምስጋና በፊት መቆም እንድንችል እስከ መጨረሻው የእምነት ቁርጭምጭሚቶቻችንን ታጸናለን ዘንድ እንለምንሃለን። እግዚአብሔር አባቴና አምላኬ ሆይ ትተነው እነሆ ጠልተነው ተጸይፈነው የመጣንበትን ዓለም ተመልሰን እንደ ሎጥ ሚስት ወደ ኋላ እንዳንመለከት ተንሸራተን እንደገና ደግሞ ከቤት ወጥተን ወደ ዓለም ዝባዝንኬ ነገር ውስጥ እንዳንገባ እግዚአብሔር አባቴ ሆይ ለዘላለሙ በቤት ውስጥ አጽናን። ባሪያህ ዳዊት እንደ መረጠና እንደ ጸለየ በደጃፍ ጠጥለን ለዘላለም እንድንኖር እግዚአብሔር ሆይ እርዳን። ይህ የዘላለሙ ምኞታችን ነውና ስማን። አቤቱ አምላካችን ሆይ በዚህች ምሽት ደግሞ ቃልህን ባርክልን፣ እንድንኖርበት ፍሬም እንድናፈራ ያንተም እንድንሆን መልካም ምስክሮች እንድንሆን አገልጋዮች እንድንሆን እግዚአብሔር አምላካችን ሆይ ሕይወታችንን ሥራ። እስከ መጨረሻው ድረስ ደግሞ እግዚአብሔር አምላካችን ሆይ በበረከትህ እንድትጎበኘን እንለምንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። ጌታ እግዚአብሔር ልመናችንን ሰምቷል። ኢየሱስ ክርስቶስ ከማደሪያው እኔና እናንተን ተመልክቷል። ደስ ይበለን ወገኖቼ። እግዚአብሔር ለዘላለም የተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን ቀደም ብለን እንደተመለከትነው ነው የምዕራፍ 7ን ትምህርት እናጠናለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ኦሪት ዘጸአት ምዕራፍ 7ን አውጡ። ወገኖቼ ከማደሪያው ድንኳን ወደ ውጪ ስንወጣ የምናገኛቸው ነገሮች ከናስ የተሰሩ መሆናቸውን ማስተዋል መቻል አለብን። የናስ መሠዊያና የናስ መታጠቢያው የሚገኙት እዚህ ስፍራ ነው። በማደሪያው ድንኳን ውስጥ ያሉ ነገሮች ግን የወርቅ እንደሆኑ ተመልክተናል ባለፈው ጥናቶቻችን ውስጥ። ይበልጥ ወደ እግዚአብሔር በቀረብን መጠን ትኩረታችን የክርስቶስ ስብዕና ላይ ይሆናል። ጥቂት ራቅ ስንል ደግሞ የክርስቶስ ሥራ ላይ ይሆናል። እስቲ ቀደም ብለን ስለ ናሱ መሠዊያ የሚያወሳውን ክፍል ከቁጥር 1 እስከ 3 ያለውን እናንብበው። ርዝመቱ 5 ክንድ ወርዱም 5 ክንድ፣ መሠዊያ ከግራር እንጨት አድርግ፣ አራት ማዘንም ይሁን፣ ከፍታውም 3 ክንድ ይሁን። በአራቱም ማዘን ቀንዶች ታደርጋለህ። ቀንዶቹም ከርሱ ጋር በአንድ የተሰሩ ይሁኑ። በናስም ለብጠው አመድ የሚሆንባቸውን ምንቸቶች፣ መጫሪያዎቹንም፣ ድስቶቹንም፣ ሜንጦቹንም፣ ማንደጃዎቹንም አድርግ፣ ዕቃውንም ሁሉ ከናስ አድርግ ይላል። በስተ ውጭ ያሉ ነገሮች ከናስ የተሰሩ ናቸው። ልብ ብላችሁ ይህንን ክፍል እንደገና በኋላ ተመልከቱ። በስተ ውጭ ያሉ ነገሮች ሁሉ ከናስ የተሰሩ ናቸው። ናስ በኃጢአት ላይ የሚመጣውን ፍርድ ያመለክታል። አስተውሉ። ናስ በኃጢአት ላይ የሚመጣውን ፍርድ ያመለክታል። ወደ ቅድስተ ቅዱሳን ከመግባቱ በፊት ኃጢአት በዚህ ስፍራ መወገድ አለበት። በቅድስት ውስጥ ያሉ ነገሮች በሙሉ በወርቅ የተሰሩ ናቸው። ይህም ከእግዚአብሔር ጋር ኅብረት ማድረግንና እውነተኛ አምልኮን ያመለክታል። በቅድስት ውስጥ ኃጢአት መኖር የለበትም። ልብ በሉ፣ በቅድስት ውስጥ ኃጢአት መኖር የለበትም። ኃጢአት ከቅድስት ውጪ ባለው ስፍራ ተወግዷል። የሰው ልጅ ያለው ከቅድስተ ቅዱሳን በስተ ውጪ ነው። ታዲያ ወደ እግዚአብሔር መቅረብ የሚችለው እንዴት ነው የሚል ጥያቄ እዚህ ላይ ቢነሳ አግባብነት አለው። በመጀመሪያ ደረጃ በእርሱ ምትክ የሚሞትለት ያስፈልገዋል። አንድ ሌላ ሰው በናሱ መሠዊያ ላይ እንዲሞትለት ያስፈልገዋል። አንዳንድ ጊዜ ይህ መሠዊያ የጌታ ማዕድ ወይም የሚቃጠል መሥዋዕት መሠዊያ ተብሎ ይጠራል። እግዚአብሔር ኃጢአተኛውን የሚገናኘው እዚህ ስፍራ ነው። ይህ ስፍራ ስለ ክርስቶስ መስቀልና ክርስቶስ በሰው ምትክ መሞቱንም ያመለክታል። ይህንም በማስመልከት ነበር ጳውሎስ በኤፌሶን ምዕራፍ 5 ቁጥር 2 ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መሥዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደ ሰጠ በፍቅር ተመላለሱ ያለው። ክርስቶስ የሚቃጠል መሥዋዕት ሆኖልናል። መሠዊያን የሠራው ሰው ቢሆንም ዐይነቱን ወይም ሞዴሉን ያገኘው ግን ከሰማይ ነበር። መስቀል እግዚአብሔር የመረጠው መሠዊያ ሆኗል። ልብ በሉ፣ መስቀል እግዚአብሔር የመረጠው መሠዊያ ሆኗል። አስቀድሞ በተወሰነው ምክርና የእግዚአብሔር የወደፊቱን የማወቅ ችሎታ መሠረት በማድረግ ክርስቶስ በመስቀል እንዲሞት ፈቃዱ ሆነ። ስለዚህም ክርስቶስ መልካም ወይም ጥሩ ሰው ብቻ ሊሆን አይችልም፣ ከዚያም በላይ ነው። ለሰዎች ኃጢአት ስርየት የተሰዋ የእግዚአብሔር በግ ነው ክርስቶስ። በናሱ መሠዊያ በኩል ካልሆነ በቀር ወደ እግዚአብሔር መቅረብ አይቻልም። አንድ ምትክ የሚሆንልን መሥዋዕት በናሱ መሠዊያ ላይ ሊሞትልን ይገባል። ዮሐንስ ምዕራፍ 1 ቁጥር 29 እንዲህ ይላል፣ በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል ገልጾታል። ክርስቶስ በሰዎች ምትክ በናሱ መሠዊያ ላይ የሚሰዋ መሥዋዕት መሆኑን ነው ሐዋርያው ዮሐንስ የሚናገረው። ዮሐንስ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ምን አደረገ ይላል? ሰጣቸው ይላል። በናሱ መሠዊያ በኩል ካላለፈ በቀር ሰው እግዚአብሔርን ማምለክ፣ ወደ እርሱ መጸለይና ማገልገልም አይችልም። እያንዳንዱ ካህን፣ እያንዳንዱ ሌዋዊ በዚህ የናስ መሠዊያ በኩል ማለፍ ነበረበት። ወዳጆቼ እንዲሁም አድማጮቼ ኢየሱስ ክርስቶስ በመስቀል ላይ ባይሞትልን ኖሮ እውነቴን ነው የምላችሁ ወደ እግዚአብሔር ፈጽሞ መቅረብ ባልቻልን ነበር። አዎ ኢየሱስ ክርስቶስ ለኃጢአታችን የሞተልን የእግዚአብሔር በግ ብቻ ሳይሆን ሞትንም ያሸነፈ የእግዚአብሔር በግ ነው። ሐዋርያው ዮሐንስ ያየውን ሲናገር በራእይ ምዕራፍ 5 ቁጥር 6 ያየውን ሲናገር እንደ ታረደ በግ ቆሞ አየ ማለት የናሱ መሠዊያ የሚገኘው በመቅደሱ መግቢያ በር ላይ ነበር። የክርስቶስ መስቀልም በመንግሥተ ሰማያት በር ፊት ቆሟል። በዚህ መስቀል በኩል ካልሆነ በቀር ወደ መንግሥተ ሰማይ መግባት አይቻልም። የማደሪያውን ድንኳን አደባባይ በተመለከተ ቁጥር 9 እንዲህ ይላል፣ የማደሪያውንም አደባባይ ሥራ በደቡብ ወገን የጥሩ በፍታ መጋረጆች ይሁኑለት፣ የአንዱንም ወገን ርዝመት 100 ክንድ ይሁን ይላል። ይከተልና ቁጥር 16 ላይ ደግሞ ለአደባባዩም ደጅ ከሰማያዊ ከሐምራዊም ከቀይ ግምጃ ከጥሩ በፍታም በጥልፍ አሰራር የተሰራ 20 ክንድ መጋረጃ ይሆናል፣ ምሰሶቹም 4 እግሮቹም 4 ይሆኑ ይላል። ሰማያዊ የሰማይ ቀለም ሲሆን ክርስቶስ ከሰማይ ስለ መምጣቱ ያመለክታል። ቀይ ስለ ክርስቶስ ሰብአዊነትና ስላፈሰሰው ክብር ደም ያመለክታል። የቀይና የሰማያዊ ቀለም ድብልቅ የሆነው ሐምራዊ ደግሞ ስለ ክርስቶስ ነጋሲነት ያመለክታል። ካህናቱና ሌዋውያኑ የሚገቡት በእነዚህ የአደባባዩ መጋረጆች አልፈው ነው። መግቢያው 5 ክንድ ከፍታ አለው። በማደሪያው ድንኳን ዙሪያ ያለው አጥር ደግሞ 150 ክንድ ሲሆን በበፍታ ወይም በናይለን ጨርቅ ይሸፈናል። ይህ አጥር በውጭና በውስጥ ያሉትን ሰዎች ይለያል። ለመብራቱ የሚያስፈልገውን ዘይት በተመለከተ ደግሞ ቁጥር 20 እንደዚህ ይላል፣ አንተም መብራቱን ሁልጊዜ ያበሩት ዘንድ ለመብራት ተወቅጦ የተጠለለ ጥሩ የወይራ ዘይት እንዲያመጡልህ የእስራኤልን ልጆች እዘዛቸው ይላል። ዘይት የመንፈስ ቅዱስ ምሳሌ ነው። ዘካርያስ ምዕራፍ 4 ቁጥር 6 ትንቢተ ዘካርያስ ምዕራፍ 4 ቁጥር 6 በመንፈሴ እንጂ በኃይል ወይም በብርታት አይደለም ይላል። መብራቱ ደግሞ ከመንፈስ ቅዱስ የሚገኝ ብርሃን ነው። መንፈስ ቅዱስ የክርስቶስ የሆኑትን ነገሮች ይገልጥልናል እንጂ ስለ ራሱ አይናገርም። ቁጥር 21 በመገናኛው ድንኳን ውስጥ በምስክሩ ታቦት ፊት ባለው መጋረጃ ውጪ አሮንና ልጆቹ ከማታ እስከ ማለዳ በእግዚአብሔር ፊት እንዲበራ ያሰናዱት በእስራኤል ልጆች ዘንድ ለልጅ ልጃቸው የዘላለም ሥርዓት ይሁን ይላል። የሚነደው መብራት ስለ ክርስቶስ ይናገራል። አሁን ግን ክርስቶስ ምድራዊ አገልግሎቱን ፈጽሞ ወደ ሰማይ ተመልሷል። ማቴዎስ ምዕራፍ 5 ቁጥር 14 እኔና እናንተ የዓለም ብርሃን እንደሆን ይናገራል። እናንተ የዓለም ምንድናችሁ ይለናል? ብርሃን ናችሁ ይለናል። እኔና እናንተ የራሳችን የሆነ ብርሃን የለንም። መንፈስ ቅዱስ ሲጠቀምብን ብቻ ነው ለሌሎች ማብራት የምንችለው። ከዮሐንስ ራእይ እንደምናየው ኢየሱስ ክርስቶስ በመቅረዞቹ መካከል ሲመላለስ ነበር። የቤተ ክርስቲያን ምስክርነት እንዳይጠፋ ለማድረግ ነው በመቅረዞቹ መካከል ሲመላለስ የታየው። እዚህ ገና ስላልተጠቀሱት ሁለት ነገሮች ማንሳት እፈልጋለሁ። የመጀመሪያው በዘጸአት 30 የተጠቀሰው የዕጣን መሠዊያ ነው። እግዚአብሔርን ማምለክ ከፈለጋችሁ ወገኖቼ በዚህ መሠዊያ በኩል መምጣት ይኖርባችኋል። ሌላው ደግሞ የናሱ መታጠቢያ ነው። እግዚአብሔርን ለማምለክ አንድ ሰው ንጹሕ መሆን አለበት። በዚህ የናስ መሠዊያ ኢየሱስ ክርስቶስ አዳኝ መሆኑን እንቀበላለን። በእግዚአብሔር መንፈስ ታጥበንም እንነጻለን። ያኔ እግዚአብሔርን የማምለክ ነጻነት ይኖረናል። እግዚአብሔር ለዘላለም እየተመሰገነ ይሁን። ጌታ መንፈስ ቅዱስ እዚህ ታላቅ ምስጢር ድንቅ ነገርን አስተምሮናል። እግዚአብሔር ደግሞ ሐሳቡን እየገላለጠ ለእኔና ለእናንተ ይናገረናል። እግዚአብሔር ሰሚ ልቦናን ይስጠን። ወገኖቼ አሁን ደግሞ በቀረን ሰዓት ቀጠል አድርገን ከፊሉን የምዕራፍ 28ን ትምህርት አብረን እንመለከታለን። በዚህ ምዕራፍ ውስጥ አሮንና ልጆቹ ለክህነት ስለመለየታቸው የሚያወሳ መሆኑን በዚህ ክፍል ውስጥ እንመለከታለን። በማደሪያው ድንኳን ውስጥ የምናገኛቸው ነገሮች ስለ ክርስቶስ ማንነትና ሥራ የሚያመለክቱ ጉዳይ እንዳላቸው አይተናል። አሁን ደግሞ በማደሪያው ድንኳን ውስጥ ስለሚያገለግሉ ሰዎች እንመለከታለን። የሌዋውያን ኃላፊነት በማደሪያው ድንኳን ሲሆን፣ አሮንና ልጆቹ ግን ካህናት እንዲሆኑ ተመርጠዋል። አሮን ደግሞ ሊቀ ካህን ነው። ቁጥር 1ና 2ን ተመልከቱ። አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ። አሮንን የአሮንንም ልጆች ናዳብን፣ አብዮድን፣ አላዛርንም ኢታምርንም አቅርብ ካለ በኋላ የተቀደሰውንም ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ሥራለት ይላል። አሮን በሊቀ ካህንነት ለማገልገል የተለየ አይነት ልብስ ያስፈልገዋል። እነዚህ የክህነት ልብሶችም ስለ ክርስቶስ የሚያመለክቱት ነገር አላቸው። እርግጥ ነው በኦሪት ዘጸአት መጽሐፍ የተሰጡት አብዛኛዎቹን መመሪያዎች እንደ ጥሩ ልብ ወለድ እየጣመን የምናነባቸው አይነት አይደሉም። ስለ ክርስቶስ የሚናገሩት እንዳላቸው ግን እውነት ነው ወገኖቼ። እግዚአብሔር ለምን እነዚህን ዝርዝር መመሪያዎች እንደሰጠ ያስገርማቸዋልን? ሕፃናት የሚማሩት በስዕል መጽሐፍ ነው። በተለያየ ነው ጌጣጌጦች ሐሳባቸውን ለመሳብ መጽሐፍ ቅዱስም ስዕላዊ መጽሐፍ ሲሆን እነዚህን ስዕሎች በመመልከት እውነትን እንድንማር እግዚአብሔር ይፈልጋል። እኔና እናንተ እንደምናስበው የአሮን ልብሶች በራሳቸው የተቀደሱ አይደሉም። ቅዱስ የሚለውን ቃል ዕብራይስጡ የተለየ በማለት ይተረጉመዋል። ልብ በሉ፣ ቅዱስ የሚለውን ቃል የዕብራይስጡ መጽሐፍ የተለየ በማለት ይተረጉመዋል። እነዚህም ልብሰተ ክህኖች ለእግዚአብሔር ተለይተዋል። ለእግዚአብሔር የተለየ ሁሉ ነገር ደግሞ ምንድን ነው ማለት ነው? ቅዱስ ነው ማለት ነው። ለምሳሌ ያክል ወንድሜ ሆይ በኪስ 10 ብር ይኖርሃል ልበል። አንዱን ብር ለጌታ ሥራ ለመስጠት ወስናል። ያ 10 ብር ዕቃ ገዝተ ያገኘው መልስ ይሆናል። ባለመደብሩ ደግሞ የተቀበለው ከቁማርተኛ ይሆናል። ቁማርተኛው ደግሞ ከአመንዝራ ተቀብሎት ይሆናል። አመንዝራዋ ደግሞ ከሌባና ከመሳሰሉት ተቀብላ ልትሆን ትችላለች። ይሁን እንጂ ለእግዚአብሔር በተለየበት ቅጽበት ያ ገንዘብ ወዲያውኑ ምን ይሆናል ማለት ነው? ይቀደሳል ማለት ነው። ለእግዚአብሔር የተለየ ነገር ሁሉ ቅዱስ ነው። በቃ እግዚአብሔርን ለማገልገል የምንጠቀምባቸው የተቀደሱ ልብሶች አሉ። እንደ ሌዋውያን ልብሰ ተክህኖ የለኝም። በመጋቢነት አገለግል በነበረበት ጊዜ በተለይም ደግሞ አሉ ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ፣ በተለይም ደግሞ የምሰብክ ከሆነ ግን አለኝ የምለውን ቆንጆ ልብስ ለብሳለሁ ካሉ በኋላ ቀጠል አድርገው በጣም ለሚቀርቡኝ ወዳጆቼ በቀልድ መልክ ይህ የተቀደሰ ልብስ ነው እላቸው ነበር ሲሉ አንድ ወቅት አጫውተውን ሳቅ አደረጉም። አዎ ወገኖቼ፣ ለእግዚአብሔር አገልግሎት የተለየ ነገር ሁሉ ቅዱስ ነው። በቃ እነዚህ ልብሶች በጣም ያማሩ ከመሆናቸውም ሌላ ለእግዚአብሔር ክብር ነው የሚውሉት። ይህን በጣም ወደዋለሁ ወዳጆቼ፣ እንዲሁም አድማጮቼ። ለእግዚአብሔር አገልግሎት የምንጠቀምባቸው ነገሮች አስቀያሚ መሆን የለባቸውም። እውነቴን ነው የምላችሁ፣ ዓለም ሥጋና ሰይጣን የሚያምሩና ውብ ነገሮችን ሁሉ መጠቀሚያ ማድረጋቸው ይቆጨኛል፣ ያናድደኛል። ለምንድን ነው ለእግዚአብሔር ያማረውንና ውብ የሆነውን ነገር እኔና እናንተ የማንሰጠው? ውበትን የፈጠረ እርሱ ነው አይደለም እንዴ? እስቲ በዙሪያችን ያሉትን የተለያየ ቀለም ያላቸውን ነገሮች እንመልከት። እስቲ ፀሐይ ስትወጣና ስትጠልቅ፣ እንዲሁም በጸደይ ወቅት አበቦችን እንመልከት። እግዚአብሔር ያማረ ነገርን ይወዳል። ካህናቱ የሚለብሷቸው ልብሶችም ለእግዚአብሔር ክብር ያማሩና የተዋቡ፣ በእውነት ነው የምላችሁ እጅግ የተዋቡ ሊሆኑ ይገባቸዋል። ቁጥር 3 አንተም ካህን ሆኖ እንዲያገለግለኝ አሮን ቅዱስ ይሆን ዘንድ ልብስ እንዲሰሩለት የጥበብ መንፈስ ለሞላሁባቸው በልባቸው ጥበበኞች ለሆኑት ሁሉ ተናገር ይላል። ተመልከቱ የእግዚአብሔርን ፈቃድ። አሮን ለሊቀ ካህንነት ሥራ እየተለየ ነው። የሚለብሳቸውም ልብሶች የሚከተሉት ናቸው። ቁጥር 4ን ተመልከቱ። የሚሰሯቸውም ልብሶች እነዚህ ናቸው። የደረት ኪስ ኤፉድም፣ ቀሚስም፣ ዥንጉርጉር ሸሚዝም፣ መጠምጠሚያም፣ መታጠቂያም፣ እነዚህም ካህናት ይሆኑልኝ ዘንድ ለወንድም ለአሮን ለልጆቹም የተቀደሰ ልብስ ያድርጉ ይላል። እዚህ ላይ ለእግዚአብሔር አገልግሎት የሚውሉ 6 የልብስ አይነቶች ተዘርዝረዋል። እነዚህ ልብሶች አሮንና እርሱን የሚተኩ ሁሉ የሚለብሷቸው ናቸው። ቁጥር 5 ወርቅንም ሰማያዊና ሐምራዊ ቀይ ግምጃ ጥሩ በፍታም ይውሰዱ ይላል። እነዚህ ልብሶች በጣም ከሚያምሩ ነገሮች መሰራት አለባቸው። መልካም የሆነው ነገር ሁሉ ለእግዚአብሔር አገልግሎት መዋል አለበት ስንል ጥንቃቄ ማድረግ ይኖርብናል። ይህንን ጉዳይ አስመልክቶ በአንድ ወቅት ዶክተር መጊ ሲያጫውቱን እንዲህ አሉ። አንድ ጊዜ አንድ ሰው ውድ ዋጋ ያለው መኪና ሊገዛልኝ እንደሚፈልግ ነገረኝ። እኔ ግን አልተቀበልኩትም። ምርጥ መኪናዎችን የመንዳት መብት እንዳለኝ አውቃለሁ። ሆኖም ጥንቃቄ ማድረግ እንዳለብኝ ማሰብ መቻል አለብኝ ካሉ በኋላ ከአሕዛብ ዘንድ ከፍተኛ ነቀፌታ የተሰነዘረበት አንድ አገልጋይ አውቃለሁ። አንድ ቀን ጥቂት ሰዎች ወደዚህ አገልጋይ ዋና ጽሕፈት ቤት ሲሄዱ በግቢው ውስጥ የተመለከቷቸው መኪናዎች ካዲላኮች ዋጋቸው እጅግ በጣም ውድ የሆኑ ብቻ ነበሩ። ይህ አገልጋይ ሰዎች ለጌታ ሥራ ገንዘብ እንዲሰጡ ከመለመን ባልተሻለ ሁኔታ ይወተውታል። የጌታን ገንዘብ ግን ለተገቢው ጉዳይ አይጠቀምበትም ብለው አጫወቱን። ወዳጆቼ፣ ለአገልግሎት የምናውለውን ገንዘብ ለአጓጉል ነገር እንዳንጠቀምበት አጠንክሬ መናገር እፈልጋለሁ። በየእሁድ ማለዳ ስለሚሰበሰበውም መባ ጥንቃቄ ማድረግ መቻል አለብን። አንድ የእግዚአብሔር አገልጋይ ሲናገሩ ለሬዲዮ አገልግሎቴ እርዳታ እንዲያደርጉልኝ ሰዎችን እጠይቃለሁ። ስለዚህም እጄ ለገባው ገንዘብ ሁሉ ጠንቃቃ የመሆንን ልምድ አዳብሬያለሁ አሉ። ወገኖች፣ የእግዚአብሔርን ሥራ ስናገለግል ወይም ስንሠራ በጣም ጠንቃቆች መሆን አለብን። በሌላ በኩል ደግሞ መልካምና ያማረው ነገር ሁሉ ለእግዚአብሔር አገልግሎት መዋል አለበት። እንዲህ ስለተባለ ግን የግድ ውድ ዋጋ ያለው መኪና ያስፈልጋል ማለት አይደለም። ወደ አዲሱ ዋናው ቢሮአችን በተዛወርንበት ጊዜ አሉ ዶክተር መጊ ደግሞ ለሬዲዮ አገልግሎታችን ስለሚያስፈልጉን መሳሪያዎች እንነጋገር ነበር። የምንጠቀምባቸው ዕቃዎች ርካሽና ቶሎ ተሰባሪ አይነት እንዲሆኑ አንፈልግም። ለእግዚአብሔር ሥራ ጥራት ያላቸው መሳሪያዎች ያስፈልጋሉና ይህንን ስናገር በትክክል እንደምትረዱኝ አምናለሁ ካሉ በኋላ በአንዳንድ መንገድ እግዚአብሔርን እያታለልንና እየዘረፍን እንደሆነም አስባለሁ። ትንቢተ ሚልክያስ ምዕራፍ 3 ቁጥር 8 ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን እሰርቃችኋል፣ እናንተም የሰረቅን በምንድን ነው ብላችኋል? በአስራትና በበኩራት ነው ይላል። እንግዲህ የሰው ልጅ ከእግዚአብሔር እንኳን ለመስረቅ የማይመለስ እንደሆነ እግዚአብሔር ያውቃል ማለት ነው። የሰው ልጅ በሙሴ ዘመን እንደዚያው ነበረ፣ ዛሬም በዘመናችን ወገኖቼ እንደዚሁ ነው። ዛሬ እግዚአብሔርን የምንሰርቅበት ዛሬ የእግዚአብሔርን በረከት ሁሉ ለእርሱ የሚገባውን ለክብሩ መዋል የሚገባውን ነገር ሁሉ ለራሳችን እየተመኘን በእጃችን ያስገባናቸው ስንት ነገሮች አሉ። በቤታችን ያስቀመጥናቸው ለእግዚአብሔር መሆን የሚገባቸው ስንት ነገሮች አሉ። እግዚአብሔር ለእርሱ የተሰጠን በጎ ፈቃዱንም የምናገለግል ሰዎች ያድርገን። የዛሬው ትምህርታችን እንግዲህ እዚህ ላይ ያበቃል። ጥያቄ ወይም አስተያየት ቢኖራችሁ በአድራሻችን በ1366 አዲስ አበባ ብላችሁ ጻፉልን። ለመጽሐፍ ቅዱስ ጥናት በራዲዮ የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብጽፉልን በደስታ እንቀበላለን። ጸሎታችሁ አይለይን። ደህና አደሩልን።